ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ታህሳስ 12 ቀን 2014 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ማክሰኞ ታህሳስ 12 ቀን 749 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ዝናብ ሊጥል ሲል መነፋፈሱ መች ይቀራል በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሐተታ ከዜናው በማስከተል እናሰማለን። በማከታተልም ከዚህ ቀደም በፍኖተ ዲሞክራሲ ቀርበው የነበሩ ወቅታዊ ጽሑፎችን በድጋሚ አቀርበን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
አሸባሪ ወያኔ ከአላማጣ ኮረምና ሰቆጣ ተሸንፎ ድል እንደተመታ የተለያዩ ምንጮች ዘግበዋል። ከመቀሌ 50 ኪሎ ሜትር ርቀት ላይ በመትገኘው አብአላ ተብላ በመትጠራው የአፋር ከተማ መክሰኞ አሸባሪ ወያኔ ቡድን የውስጥ ባንዳዎችን ተጠቅሞ በከተማዋ ነዋሪዎች ላይ ጥቃት መፈጸሙ ተነግሯል። ለረጅም ዓመታት በከተማው ውስጥ ነዋሪዎች በመሆን የቆዩና የወያኔ አባላት በመሆናቸው መሳሪያ የታጠቁ የትግራይ ተወላጆች ልክ ደሴ ከተማ ላይ እንዳደረጉት ሁሉ የአብአላ አርሳሌ ሆቴልን፣ የአባላ ቤተክርስቲያንና የአባላ ባንክን በመያዝና በሶስት ቦታዎች ላይ የቡድን መሳሪያዎችን ማለትም መስረየትን፣ ስናይፐሮችን፣ ዲሽቃዎችን በማጥመድ በህዝብ ላይ ጥቃት ፈጽመው ቁጥራቸው የበዛ የከተማ ነዋሪዎችን ገድለዋል። የአፋር ኃይሎች ባደረጉት የመከላከልና የማጥቃት እርምጃ የወያኔ አሸባሪዎች ደምስሰው ከተማውን ተቆጣጥረዋል ተብሏል። በርካታ የወያኔ ታጣቂዎች በየቦታው መማረካቸውም ተዘግቧል። በተያያዘ ዜናም በሸዋሮቢት ከተማ ለወያኔ መንገድ በመምራት ቤት ለቤት እየዞሩ ዜጎችን በመጠቆምና እንዲሁም በሽብር ቡድኑ አስተዳዳሪነት በመሾም የተለያዩ ወንጀሎች የፈጸሙ የውስጥ ባንዳዎች በቁጥጥር ስር ውለው ለፍርድ የቀረቡ መሆናቸውም ታውቋል። ከሰሜን ኬንያ ተነስተው ወደ አገር ለመጓዝ የሞከሩ የአሸባሪ የኦነግ ሸኔ አባላት በቁጥጥር ስር ውለዋል። እነዚህ የሽብር ቡድን አባላት ከሰሜን ኬንያ በመነሳት በቦረና ዞን አቋርጠው ከህዝብ ጋር በመመሳሰል ወደ አገር ውስጥ ለመግባት በመንቀሳቀስ ላይ ያሉ ከህዝብ በደረሰ ጥቆማ በቁጥጥር ስር መዋላቸው ታውቋል። የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽህፈት ቤት በቅርቡ ባሰራጨው መግለጫ እስከሚቀጥለው የፈረንጆች አዲስ ዓመት ድረስ ወደ 20 ሚሊዮን የሚጠጉ ዜጎች እርዳታ እንደሚያስፈልጋቸው ገልጿል። በሰሜን ኢትዮጵያ በአፋር፣ በወሎና በትግራይ አካባቢ በአስቸኳይ የምግብ እርዳታ ብቻ የሚኖሩ ኢትዮጵያውያን ቁጥር ባለፈው ዓመት ነሐሴ ወር ላይ 8 ሚሊዮን የነበረ ሲሆን በህዳር ወር ወደ 9 ሚሊዮን ከፍ ብሏል ተብሏል። አጠቃላይ ምግብና ሌሎች እርዳታዎች አስመልክቶ በአማራው አካባቢ 3.7 ሚሊዮን ህዝብ እርዳታ እንደሚያስፈልገው ተቋሙ ገልጿል። በመጪዎቹ ወራትም በአገሪቱ ውስጥ በሚካሄደው ጦርነት ድርቅ፣ የጎርፍ አደጋ፣ የበሽታዎች መስፋፋትና የአንበጣ መንጋ በሚያደርሱት አደጋ ምክንያት ከ22 ሚሊዮን ህዝብ በላይ እርዳታ ያስፈልጋል ተብሎ ይገመታል ተብሏል። እሁታሳሳስር ግን በሱዳን በተለያዩ ከተሞች በመቶ ሺህ የሚቆጠር ህዝብ ይወጣደር መፈንቅለ መንግስት መቃወም የተቃውሞ ሰልፍ ማድረጋቸው የሚታወቅ ሲሆን የጸጥታ ኃይሎች በወሰዱት እርምጃ አንድ ሰው መሞቱና ከ123 በላይ ሰዎች በጥይት መቁሰላቸውን የአገሪቱ የጤና ሚኒስቴር ገልጿል። አብዛኛዎቹ ሰልፈኞች ጉዳት የደረሰባቸው ወደ ቤተ መንግስት ለመግባት ሲሞክሩ ነው የሚል ምክንያት ተሰጥቷል። በወታደሩና በጠቅላይ ሚኒስትሩ አብደላ ሐምዶክ መካከል የተደረገውን ማናቸውንም ስምምነት አንቀበልም የሚሉ የሰልፉ አስተባባሪዎች ተቃውሟቸውን እንደሚቀጥሉ ገልጿል። ወደ ካርቱም ያስገቡት መንገዶች ቀደም ብሎ ቢዘጉም በተለያዩ መንገዶች ወደ ከተማው ለመግባት መቻላቸውን ብዙዎቹ ሰልፈኞች ገልጿል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የማክሰኞ ታህሳስ 12 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሐተታ። ዝናብ ሊጥል ሲል መነፋፈሱ መች ይቀራል? የእርቅና ድርድር ነፋስ ሽውሽው እያለብን ነው። ወገን ለፍየል ህመም በሬ አላርድ ብሎ አስቸገረ እንጂ እነሱማ ብዙ አቅደው ነበር። ዛሬም ለነገሩ አላረፉም። የወያኔ የባዕድ አለቆች ወያኔ በመታት አጋሮቹ ታጅቦ አዲስ አበባን ሲስታይቷቸው ያዞምባቸውን ለሀገራችን ህልውና ሲረጩ ነበር። የባዕድ መገናኛው ብዙሃንና ድረገጾች በአብዛኛው እንደተጠበቀው ወይነው ይዘውት የነበረውን ጸያፍ አቋም ያላወቀ ኢትዮጵያዊ አልነበረም። ትንኝ ለሆዱ ዝሆን ለሆዱ ተያይዘው ወንዝ ወረዱ በሚል በቸልታ ያሳለፍነው አልነበረም። ያው እንደ ሁሌው ሰሚ ጠፋ እንጂ ጆሮውን አንጥፎ ተኝቶበት አልሰማ አለ እንጂ መነገር ያለበትን በሚገባ ተናግረናል። ስለ ወያኔም ስለ ኮሎኔሉም መንጌ መሌ ኢሱ አብቹ ብሎ ራሱን ለውርደት መዳረጉን የመረጠውን ክፍል ሳይቀር አደብ ገዝቶ በጊዜ ይስተካከል ብለን መክረን ነበር። የራሱን የሀገሩን የታሪኩን የባህሉን ጥሎ በፈረንጅ ጫማ ስር የወደቀውንም ሳይቀር ለመምከር ሞክረን ነበር። ምን እንደፈየደ ህዝያው ቃል በደፈናው የራሱን ትቶ የሰው አክባሪ የበላበትን ወጭብሳባሪ ብሎ ማለፉ ሊመረጥ ይችላል። አምባገነኖች ጦርነትን ይወዳሉ፣ ራሳቸውም በትጋት ይቀፈቀፉታል። የህዝብን እይታ ከራሳቸው አውርደው ወደ ሌላ የሚያደርጉበት ነው። ሙሶሎኒና የጀርመኑ ሂትለርና ሌሎችም የተጠቀሙበት ዘዴ ነው። መንግስቱ ኃይለ ማርያም በህዝብ ትግል ተወጥሮ ውጪ ነፍስ ግቢ ነፍስ ሲል በነበረበት ወቅት ተስፋፊው የሶማሊው ዚያድ ባሬ አገዛዝ ካስከፊው ድቀት ወረራ አካሂዶ ባይፈልግም አድኖታል። መንግስቱም ያገር ድንበር ጠባቂ መስሎ የሃፓን በሐሰት ከሶና ደናግሮ በሀገር አንድነት ሽፋን ጸረ ፋሽስቱን ትግል አቅጣጫ አስቀይሮ ሊቀጥል ችሏል። በጸረ ወያኔው ጦርነት የዘንድሮው ኮሎኔል የህዝብን ድጋፍ ሊያገኝ ቢጠርም የዘሬን ብተው ይዘርዝረኝ አይነት ሆኖበት ፋኖን ለማውደም ከመሻጠር ሆነ በወለጋና ሌሎች ቦታዎች ከአማራው ፍጅትና ማፈናቀል ከቶም ሊርቅ አልቻለም። ያምባገነኖች አጫፋሪዎች ሊታዘንላቸው የሚገባ ማፈሪያ ፍጥሮች ናቸው። ነበርን ድመት ጅብን ጭምት አህያ ሊሉ የሚቃጡ ናቸውና ያቀፏቸው አውሬዎች ያው አውሬ ሆነው ያጋልጧቸዋል። ስንቶቹ ናቸው ወያኔና መሪዎቹን ሊያሞግሱብን ሲጥሩ የታዘብናቸው? ወያኔን ምን ቢያሞክሹት ወያኔ እንጂ ሌላ አልሆነም። ቅንድቡ ብለው ቢዘፍኑለትም ማስቀየሙን ሊቀይር ቅንጣትም አልቻለም። ዘንድሮም ጠባቡን ጸረ ህዝብ ጸረ አማራውን መሰሪ ኮሎኔል አገር ወዳድ ኢትዮጵያዊ ብለው ሊሸጡ ቢሞክሩ በቀዳዳ ፍራንክ እንግዛውም የሚል እየተገኘ አይደለም። ህዝብ ይደግፈዋል ብለውም ሊቆሙለት የሚሞክሩት መልሳቸው ታዲያ ምን ይጠበስ ከሆነ ውሎ አድሯል። ሙሶሎኒ ጦሩ አዲስ አበባን ሲይዝ ይህን የድል ዜና በፒያሳ ቬኒዚያ ለህዝቡ ሲያበስር እልል ያሉትን በመቶ ሺዎች የሚቆጠሩ ነበሩ። የግራ ክንፍ ጣሊያኖችንም ሲፈጅ ቪቫ ኢልዱቼ በሚል ያጨበጨቡለት ብዙዎች ነበሩ። የጀርመኑ ሂትለርም የብዙሃኑን ጀርመኖች ድጋፍ አግኝቶ እንደነበር ታሪክ ይመዘግባል። አምባገነኖቹ ሲታገሉ የተሰዉትንም ታሪክ አረሳቸውም። በመጨረሻም ሂትለርም ሙሶሎኒም ተዋርደው ሞተዋል። የጣሊያኑ ቁልቁል በአደባባይ ተሰቅሎ በህዝብ ተዋርዷል። መንጋዊ ድጋፍና የተወናበደ እድሜው እንደ ማቱሳላ ጫጫታ ቁም ነገር የለውም። የኢትዮጵያ ህዝብ ደግሞ በአብላጫው የሁሉንም ይዘትና ገበና በሚገባ ተረድቷል። ወያኔ ላይ እንኳን ከለየላቸው አድርባይ ምሁራን ውጭ ብዙዎች ግር የሚላቸው ባይሆንም በኮሎኔሉ ማንነት ላይ ብዙዋኑ ግልጽ አቋምን እየያዙ ነው። ማን ነው የወያኔን ዘረኛ ስርዓት ግደይን በጋቢሳ ቀይሮ ሊያስቀጥል የሞከረው? በአማራና ሌላው ፍጅት ተባባሪ ተጠያቂው ማን ነው? ማን ነው ለወያኔ ማንሰራራት ተጠያቂ? ማን ነው ወልቃይት ጠገዴ ራያና ለትግራይ ብልጽግና ለሚለው ጉድ ሊመልስ ሸብር ረብ የሚለው? ብልጽግና የተባለው ሲገለጥ ሲላጥ ኦህዴድ ኢህአዴግ ነውናስ ማን ነው መሰረታዊ ለውጥን የተቃወመው ያደባየው? አሜሪካኖቹ የህዝብን ትግል አፍነው ማንን ነው ለስልጣንና ለሽልማት ያበቁት? መቀጠል ይቻላል። መልሱን ግን ህዝብ ተረድቶታልና ጉንጭ አልፋ ይሆንብናል። ወያኔ ቢሆንለት መሰል ጀሌዎቹን ጥፍጥፎቹን ይዞ አዲስ አበባ ላይ ገስግሶ ነበር። ህዝብ ከፍተኛ መስዋዕትን ከፍሎ መልሶት አይቀጡ ቅጣትን ሰጥቶ ወደ መጣበት መልሶታል። ጮሌ ወያኔ በእቅድና ፍላጎት ወደ ትግራይ መጠቃለሉን አደረገ እንጂ ሽንፈትን አልተከናነበም እያሉለት ነውና ወደ ትግራይ ተመልሷልና ድርድርና ውይይትም ይደረግ መባል ያው እንደጠበቅነው መስተጋባት ተጀምሯል። የህዝብ ትግል ግቡ ወያኔን ወደ ትግራይ መልሶ በትግራይ ህዝብ ላይ እንዲጨፍር ማድረግ ነውን ወይስ ጊዜ ጠብቆ በባዕዳን ድጋፍና እርዳታ ወደ ከይሲ ማንነቱ አንሰራርቶ እንዲመለስ? ነገ የምንቀጥልበት ጉዳይ ይሆናል። ወያኔ ይውደም። ድል ለኢትዮጵያና ህዝቧ። አልሰማ ያለ ጆሮ የደበነም ህሊና ባለቤቱን ያስጠቃል። ዘረኞችና በህረተኞች ኢትዮጵያን ሊያጠፉ ተነስተዋል ብለን ቡታ ያሰማነው ዛሬ ሳይሆን ወደ 50 አመት በላይ ሊሆነው ነው። ወያኔም ከመሰየሙ በፊት ተጠንቀቀ አበሻ ያልነበት ነው። በተለይም አፈቀደው መርዛሙ ኮሎኔልን አሜሪካ እና አረቦች ሰፊ ተራጎንጉነው ለስልጣን ሲያበቁት ማንነቱን በማጋለጥና ኢትዮጵያን ሊያጠፋ እንዳመጡትን በመግለጽ የህዝብ ትግልና መጽ እንዳይቋረጥ አሳስበንም ነበር። ጣላት ግን አደናጋሪዎቹን በሰፊው አስማርቶ የብዙዎችን ህሊናና አንጎል አደብዝዞ ሙሶሎኒን ሙሴ አሰኝቶ ብዙሃኑ ላይ ተጫወተ። ዛሬም አላማጣ ኮረምን ይዞ ገና አገፋለው ብሎ ዘረኛ ፍከራውን ቢያሰማ የሚያስገርም ሊሆን አይገባውም። ስልጣኔ በቃው ኢትዮጵያን አማራንና ህዝብን በሞላ ለጥፋት ለመዳረግ ነውና ነበርና ወያኔን ትግራይ ድረስ ዘምተው ደም ገብረው ካደባዩት በኋላ ዓለምንም በቂ ምክንያት አሜሪካ ውጣ ብሎኛል በሚል ብቻ ህዝብንና ሰራዊትን ለወያኔ ጥቃት አጋልጦና አገር አዋርዶ ፍርጠት አድርጓል። ይህን አሳፋሪ የሽንፈት ርምጃ የብልህ መሪ ስትራቴጂ አስመስለው ሊያቀርቡ ደፋ ቀና ያሉ ቅጥረኞች ጥቂት አልነበሩም። የኮሎኔሉ ዓላማ አሜሪካንም አረቦቹም የሚስማሙበት በተለይም አማራውን ህዝብ ማግዶ ማስጨረስ ነው ያልነውን ሀቅ በተለይም የአማራ ምሁሮች ነን ያሉ ሲያስተባብሉ መስማቱ በጣም ሲዘገነን ቆይቷል። ወያኔ በወልቃይትና ጸለምት የሞከረውን ጥቃት ህዝቡ ቢመልስም በወሎ በኩል ስስ ብልት አለ ብሎ ነገር ስለቀለላቸው ፍጅትን አዝለው አላማጣ ኮረም ገብተዋል። ቀሪውን መሬት ደግሞ ወሎ የኦሮሞ ነባዮቹ ጠባቦች ጊዜ ጠብቀው የሚቀራመቱት እንደሚሆን ምንም ጥርጥር የለውም። አዲስ አበባን ፊንፊኔ ብለው ሊሰይሙ ይኸው ተዘጋጅተው የለ። ከመቀሌ እስከ አርማጭሆ ወያኔ የሰረቀውን መሬት እንዲያስከብር ኮሎኔሉ እየተባበረ ነው። የክልል ካርታ አንቀየርም ግፋ ቢል መሬቱን ለትግራይ ብልጽግና ነው የምንሰጠው ያለውን መጭረሳ ነው። ተቃዋሚ ትግሬዎች የተባሉትስ የዘሬን ብተው ይዘርዝረኝ ብለው በአማራው ላይ መርዛቸውን እንደረጩ መቸስ ረሳን። የትግራይ ምሁሮች የተባሉትና በውጭ አገር ነዋሪ ነን ያሉ አስመሳይ ተራማጆችንስ እስካሁን ቅርሻታቸውን በፈረደበት አማራ ላይ አይደለምን? የትግራይ ምሁሮች የተባሉትና በውጭ አገር ነዋሪ ነን ያሉ አስመሳይ ተራማጆችስ እስካሁን ቅርሻታቸው በፈረደበት አማራ ላይ አይደለምን? የግብጽ የሱዳን የአረቦችና አሜሪካ ድጋፍን ወያኔ ያግኝቷል። በጸረ አማራ ገቡ ደግሞ ሁሉም እርስ በርስ ተባባሪ ናቸው። በሱዳን መሬት ወያኔዎች እየሰለጠኑ ሲሆን ያፈሱትን ወጣት ሁሉ ይዘው ሊፈጁ ሊያስፈጁ ተፋጥነዋል። የጦር መሳሪያውም ከግብጽ በሱዳን በኩል እየፈሰሰ እየጎረፈ ነው። ሐቁን አደጋውን አይቶ ህዝብ ተገቢውን እርምጃና መከላከያ እንዳይወስድ ደግሞ የኮሎኔሉ ቀጥረኞች በስፋት በማደናገሩ ተልእኮ ላይ ተሰማርተዋል። በሌሎች ጉዳዮች ላይ ለማተኮር ጦር ሳብን ያለው ኮሎኔል ህዝብን በመርዳት የኑሮ ዋጋን በመቀነስ በከተሞች ያለውን የወንጀል መስፋፋት በመቆጣጠር ወዘተ ላይ ጊዜ ሲያጠፋ ለማየት አልታደልንም። የነሽመልስ ጋቢሳ አራርሳ ወዘተን ጸረ ኢትዮጵያ ጠባብ ግብ ለማሟላት ነው ሩጫው። እነመረራ ጉዲናም የራሳችን ጊዜያዊ መንግስት መሰረትን ብለው በመጻት እንዲያስቁን እድል ተፈጥቷቸዋል። ቀልቡ የኮሎኔሉም ልዩ ጦርና ዘብ አማራው ተዳክሞና ኃይሉን አጥቶ ሲገኝ አጣየን ለመደጋገም በተጠንቀቅ እየተጠበቀ ነው። በሃይማኖትና በሄር መለኪያ ከኬንያ እስከ አሜሪካ የተመደቡት አምባሳደሮችም ከዜጎች ገንዘብ አምጡ ዘመቻ ውስጥ ኢትዮጵያን ሊወክሉ ከቶም እንዳልቻሉ ግልጽ ሆኗል። ኮሎኔሉም ለወሰደው እርምጃ ማጠየቂያ ማቅረብ ሲገባ ስለ ትግራይ ዝም እንበል የሚል የልጆች ጨዋታን መርጦ የሚጃጃሉትን አጃጅሎ ሊቀጥል ተነስተዋል። ለምንስ ጦርነት ተገባ? ለምንስ ማፈግፈጉ ተመረጠ? ማስረዳት ሲያንሰው ነው። የረባ መንግስትና ፓርላማ ኖሮ በነበርማ አገር አዋረድክ አገር አስጠቃህ ተብሎ ከነጭፍሮቹ ለፍርድ በቀረበም ነበር። ውሃ ቢገኝማ ቡናማ አበነበረ ባልት ግን እጣችን ሆኖ ነው ችግሩ። የማክሰኞ መጋቢት 8 ቀን 2012 ዓ.ም ተብረት የፍኖተ ዲሞክራሲ ሀተታ አንድ አመት ቅድ ሁለት አመት ወናፍ ሸርተት ሸርተቱ ወደ አምባገነንነት መሆኑ አሁን ተረጋግጧል። የህዝብን የዲሞክራሲ ፍላጎት በመቃረን የግል አምባገነንነትን መሻት ያንድን ብሔር የበላይነትን ለማስፈን መጣር ወደ ባሰ ቀውስ የሚወስድ ዲሞክራሲያዊ ምርጫ ነው። በኢትዮጵያ ከፈፈልና ፖለቲካዊ ማህበረሰባዊ ችግር ባይኖር ኖሮ ሁሉን አሰባስቦ ወደ እርቅና ሰላም የሚወስደው የሽግግር ሂደት ባልተፈለገ ነበር። በጋራና ገንቢ ውይይት መፍትሄ እንሻ ባላልንም ነበር። የህብረት መንግስት አማራጭ አይሰራም ያልነው ህብረትም ለዚህ ሁኔታ የሚያመች ሁኔታ ባለመኖሩ ነው። ሁሉም ዜጋ እንደሚያየውም ፍትሃዊና ነጻ ምርጫ ማድረግ አይቻልም። የስልጣን ጠመኛው ሹም ግን ምርጫ የሚለውን በወረርሽኝ በሽታ አደጋ እንኳን አሳቦ ሊሰርዝ ዝግጁ አይደለም። ህዝብ መረጠኝ ብሎ ሊሰየም ቋምጧልና ኢትዮጵያን ወደ ከፋ ቀውስ እየወሰዷት ነው። ይህን አለማየት ላባቀረሽ ያበደ ያሰኝብናል። የጀመሩብን ፋሽስትና ዘረኛው ጥን ውሉ ጠፍቶባቸው እርስ በርስ መናከስ መጀመራቸው የሚያስደስት ነው። ትብብራቸው በጥላቻ ላይ የተመሰረተ በመሆኑና ያስተሳሰራቸው የህዝብና ያገር ጥላቻ በመሆኑ የግል ስልጣን ጥማቸውን ሊገታላቸው አልቻለም። የኦዴፓው ኮሎኔል የፍጹም ስልጣን ባለቤት ለመሆን ሲበዛ ፈላጊ በመሆኑ ሌሎችን ማራቀና ስልጣኑን ፍጹም ለማድረግ ቆርጦ ተነስተዋል። ለዚህም እንደ መለዘናዊ ኢትዮጵያን እንዳገር በራሱ ስር ከተከተለ መግዛት በመወጠኑ ተረጣፊዎችን ለምሳሌ እነገዱ የተባሉ ከብቶችን ሊያሰማራ ይፈልጋል። ጽንፈኞቹ ደግሞ በአቸኳይ ኢትዮጵያን በዝብዘን ኦሮሚያን አስፋፍተን እንገንጥል ባይናቸው። ቀደም ግን ቡራዩን ጋሞን አስፋፍተውና ፍጅትን እውን አድርገው በዚህ ላይ ደግሞ የአረቦቹ ብሔራዊ ጥቅምና ፍላጎት የግብጽ ሻጥር ሁሉ ተጽዕኖ ያደርጋል። ባለምንጫው የግብጽም የቃታርም ሎሌ ነው። ሹሙ የሳውዲና ኢሚሬትስ ተገዢ ነው። ሱዳንም ወደ ግብጽ አጋርላ የራሷን ጥቅም ገፊናት። ቅርጫው ኢትዮጵያን ጎዳት ብንል ማጋነን አይሆንም። አሜሪካ ሹሙና መከላከያ ሚኒስትሩ ያላቸውን ክፍፍል በጫናና ገንዘብ ተጠቅማ ሚኒስትሩን ጥግብታሲዝም እርቃቸው ዘላቂ አይደለም። ጨቋኞቻችን መበጣበጣቸው አያሳስበንም። ኢህአዴግ ከስልጣን ከወረደ ኢትዮጵያ ተፈርሳለች ያሉን አጋሰሶች ቀጣፊ መሆናቸውን ለማየት በቅተናል። የኢትዮጵያ አንድነትን ለከፋ አደጋ ያጋለጠውና ዛሬ ላለንበት ቀውስና መከራ ተጠያቂ የሆነው ወያኔ ኢህአዴግ እንጂ ማንም ሌላ አይደለም። ህዝብ በነቂስ ወያኔን ይጠላነውና ወያኔ ምን ያህል ቢፈራገጥ ኢትዮጵያን ተመልሶ ቀጥቅጦ ሊገዛ አይችልም አይሆንምና እርማቸውን ቢያወጡ ሳይሻላቸው አይቀርም። ነብር ባየለበት ዘመን ድመት ይበረታል እንደተባለው ትናንሽ ዘረኞች ሁሉ አንገታቸውን ቀና አድርገው ክፍፍልን ሲያቀነቅኑና ህዝብ ላይ መፍጀት ያካሂዱ መታዘብ ይችላል። ክልል ፈላጊው መፍላቱ ያላስገረመንም ለዚህ ነው። ነገርን የሚያበዛውም ውሸት ነውና ቀጣፊ ሹምና አገዛዝ በመሰየሙ ግራቀኙ ዋሾ ቀጣፊ መሆኑ አላስደነቀንም። ከ600 ገጽ በላይ ውሸትም ያተሙብን ገብተዋል። ስንትና ስንት ሚሊዮን የሆነውን ህዝብ ህልውና ከደው ውለው ሳያድሩ ያጋራችን መሰረት እሱ ነው ይሉናል። ተባብረውም በግራቀኝ በሽግግር ሂደት አማራጭ ላይም ይዘምታሉ። ለአመታት ሲዋሹበት የነበረውን የአባይ ግድብም ጉዳይ አንገብጋቢ ይመስል ወላሂ ሰርተን አንጨርሰን ብለው ለግብጽ ያልማሉ ይመስል እንደገና አንስተው ለሀገር ተቆርቋሪ በመምሰል ከተመክሮ መማር ያቃታቸውን የዋሆች ከገንዘባቸው እያለያዩ ናቸው። የኢትዮጵያ ሉዓላዊነት ጠላቱ ወያኔና አሁን ደግሞ በስልጣን ላይ ያለው ዘረኛና ጠባብ አገዛዝ ነው። ቢምቢ ወባናም ጪኝ እንጂ አፈጋጭ ልትሆን አይጠበቅም። ኢትዮጵያን ብሔራዊ ጥቅም አሳልፈው በመስጠታቸው ነው ሹሞቹ ለውጥ አጋጅ ሆነው ትግላችንን ሊያኮላሹ በአሜሪካ ተመርጠው ለስልጣን የበቁት። ሹምና ጓደኞቹ በአገራችን ከአጼው ጊዜ ቢያንስ በመርህ ደረጃ ሰፍኖ የቆየውን የሃይማኖት የግል ነው ሀገር የጋራ ነውን ሰርዘው የአንድ ሃይማኖት የበላይነትን ሊያሰፍኑ ሲጥሩ ቆይተዋል። ሹሙ የራሱን ሃይማኖት አማኞች ተከታዮች በሰፊው ሲሾም፣ የአረቦቹ ገኛ ደግሞ ተዋህዶን ለማፍረስ አረመኔ መንጋዎችን አስተማርቶ ቤተ እምነቶችን ሲያቃጥልና ሲያወድም ከርሟል። በሲኖዶስ ላይ ሲሻጠርም በርካታ ባንዳዎች በተለይም በውጭ አገሮች ያሉና ከዚያ የመጡ እንደተባበሩት ማስተዋወስ አስፈላጊ ነው። ጋዊውን ሲኖዶስ እነ ካሳ ከበደ ከወያኔ ጋር ባዘጋጁት የእርቅ ሻጥር ሽፋን አሳልፎ ለወያኔ ሲኖዶስ ሲያስረክብ ሻጥሩን ብናጋለጥም እልል ሲኖዶሱ አንድ ሆነ ብለው የዋረቁት ጥቂቶች አልነበሩም። የሹሙ የመደመር ውጥንቅጥና መሳቂያ እንዳለ ሆኖ ዛሬ ብልጽግና የሚለው የሃይማኖቱ ፍልስፍና ጸረ ዴሞክራሲ አቋም መሆኑ ተጋልጧል። የብልጽግና ወንጌል የሚሉት ነገር አላቸው። ፕሮስፐሪቲ ጎስፕል ይህ ማሪያችን ከአምላካችን ቀጥሎ ያለውና ከፈጣሪ የሚያገናኘን ነው ብለው ያምናሉ። ስለዚህም ለመሪው መታዘዝና ታማኝ መሆን ወሳኝና የግድ ነው። የብልጽግና ወንጌል ጸረ ዴሞክራሲ ነው ተብሎ ተወግዟል። ጥያቄ መጠየቅ፣ ልዩ ልዩ አቋሞችን መያዝ፣ መሪውን መጠየቅ መተቸት፣ ባጭሩ ዴሞክራሲ ሁሉ አይፈቀድም። መሪውን በጭፍን መከተል ከአምላክ ሽልማት ያስገኛል ይላል የሹሙ ብልጽግና ወንጌል። አወቃቀርም ከተነሳ አምላክ ከላይ ነው፣ መሪው ሹሙ ቀጥሎ ነው፣ ሌላው ሁሉ በየርከኑ ከታች ነው። የፈጣሪ ምረቃ የሚገኘው በመሪው በሹሙ በኩል ብቻ ነው። በቅርቡ እንደሰማነውም ሹሙ ምሁሮችን ቢያንቋሽሽም ራሱን ዶክተር አዋቂ በማለት በታፔላ ጅቦ ህዝብ ላይ መመጻደቅ የብልጽግናውን ገልምድና አቋም ነው። ከሹሙ መስማማት ስልጣን ነው የሚያስገኛል፣ ሌላ መንገድ የለም። ታማኝ ተቃዋሚ ወይም ተቺ የሚባል ነገር የለም። የመሪውን ውሳኔና አንጎል መከተል ነው ብልጽግና የሚሉት። ለዚህም ነው ብልጽግና ያሉት ሆነ መደመር ለሹሙ ጭፍን ታዛዥ መሆንን የሚጭንብን ጸረ ዴሞክራሲ ያንድ የባዕድ ወንጌልና ሃይማኖት አቋም ሆኖ ዴሞክራሲን ሊያደባይ በሀገራችን ብቅ ያለው። በአዲስ አበባ የአሜሪካ አምባሳደር የሆነው ሰውዬ የዚሁ ሃይማኖትና ወንጌል ተከታይና አማኝም ስለሆነ ቢያንስ በስውር አንዳንዴ ከሹሙ ጋር አብረው እንደሚጸልዩም ታውቋል። ብልጽግና በእርግጥም ባዕድ ያመጣው ጸረ ዴሞክራሲ ብልግና ነውና ህዝብ ሁሉ አንቅሮ ሊተፋው የግድ ነው። ጸረ ኢትዮጵያ ወንጌልን ሰበካ ነው። ሃይማኖት የግል ነው፣ አገር የጋራ ነው አቋም የኢትዮጵያ አቋም ነው። በትግል የሃይማኖት ልዩነትን ልናስወግድ ብዙ ጥረን ስኬታማ ሆነናል። የአሁኑ ዘረኞች ግን በሃይማኖት ሊከፋፍሉን፣ በዚሁ መሰረት ሊጨቁኑን ተነስተዋልና እንቢታችንን ልናሰማ የግድ ሆኗል። በሃይማኖት ስሌት ሹሙን የሚደግፉትም ከኢትዮጵያ በላይ ማንም ምንም የለምና አገርን አስቀድመው ዴሞክራሲን ደግፈው ጭቆናን ዘረኝነትን እንዲቃወሙ ጥሪ እናደርግላቸዋለንና ቢያዳምጡን ይሻላቸዋል እንጂ አቋም ያሉት የሚበጃቸው ከቶም አይሆንም። ይህ ምክር ከወያኔም ሆነ ከሹሙ ጋር ለወገኑት ውህዳን ይሰራል። የሳትራት ዓለም ሆናቸው ይመረጣል ማለታችን ነው። ኢትዮጵያም አጠፋ አማራም አይጠፋ፣ አንገታችንም በመንጋ ጥቃት አይፈርስም። ድል ለኢትዮጵያ ሕዝብ አገራልን ትግል፣ ውርደት ለባንዳና ከሃዲዎች ሁሉ። ኢትዮጵያዊነት ያሸንፋል። የማክሰኞ ታህሳስ 14 ቀን 2012 ዓ.ም ብረት የፍኖተ ዴሞክራሲ ሐተታ። ጠላትን ማወቅ የድል ዋስትና ነው። የጦርነት ስልትን አዋቂዎች ራስክን ወቅ፣ ከዚያ በላይ ደግሞ ጠላትህን እወቅ። 100 ጦርነት ብትገባ 100 ጊዜ ታቸንፋለህ ይላሉ። የራስንም ልክ አለማወቅ ሰፍኖ ስለ ጠላትም በቂ ግንዛቤ ጠፍቶ መዳከር፣ ነጋ ጠባ መወናበድና አገር ማስመታቱ አይሎ ይገኛል። ወያኔን ስናውቀው በሚል በሃይማኖትና በብሔር ያናክሰናል፣ ሰርጎ ገቦችንም ተጠቅሞ እርስ በርስ አፋጅቶ የበላይነቱን ሊይዝ ይሞክራል ስንል ውሎ አድሯል። ኃላፊነት እንደ ጎደለው ዘረኛ ሹም መስጊድም ይፈርሳል ቤተ ክርስቲያንም ይቃጠላል ብለን ሐራም ባንናገርም ሲጨንቃቸው የሃይማኖት ጠብንም ማራገባቸው እንደማይቀር ቀደም ስንል ያስጠነቀቅነው ነው። ወያኔ የኦሮሞን ሕዝብ ትግል ያዳከመው ሹሞቹ የመሩትን ኦህዴድ የሚባል ከሃዲ ቡድን አቋቁሞ ነው። አማራውን ለይቶ ያጠቃው በአዴን የሚል መጋዣ መስርቶ ነው። ደቡቡንም የመታው ተለጣፊ ቡድን መስርቶ እነ ሽፈራው ሽጉጤና ኃይለ ማርያም ደሳለኝን አሰማርቶ ነው። ወያኔ በከፋፍለ ግዛ እንደሚያምን ከጎሳ ክልል አወቃቀሩ ጀምሮ ግልጽ ያደረገ ቢሆንም እነ ኦነግ አይነቶቹን ህሊና ቢሶች በጠባብነት ቀይዶ ሲነዳቸው ቆይቷል። ጠባብነታቸው ስላወራቸውም የነስዬ መቀለጃና የኦሮሞን ህዝብ አስጠቂ ሆነው በዚያው በቀደደላቸው ጸረ አማራ ቦይ ፈሰው ብዙ ደም አፍሰዋል። ወያኔ በሰርጎ ገቦች ያምናል። በየድርጅቱ ወኪሎችን በስውር ይከታል። ባዶ 6 የተባለው ተቋሙ ስራው ይህ ነበር። በጦርነት ላይ የስም ዝርዝሮችን በወያኔ ተዋጊዎች ሰፍቶ እንዲማረኩ ያደርግና ብልጥነኝ ባይደርግ ባለስልጣንን አስፈትሾ ሲያገኘው ስማቸው በወረቀቱ ላይ ያለውን የደርግ ታማኝ ሰራተኞች ሁሉ የወያኔ ቀጥረኛ ብሎ በብዘትና ሌሎች ቦታዎች አስረሽኗል። ይህ የደርግ የፓርቲ መሪና ማፈሪያ ዛሬ ደግሞ ገልበጥ ብሎ ያማራ ቡድን መሰረትኩ ብሎ ይህን ቡድን የዘረኞቹ መሳሪያ ሆኖ ያደረሰው ጉዳት ቀላል አይደለም። ሰላዮችና ፖሊሶችን ለማኝ አስመስሎ ማሰለል፣ እስረኛ አስመስሎ ደብድቦ ከእስረኛ ጋር መደባለቅ መሰለል በአጼውም ጊዜ እነ ኮሎኔል ስለሺ የተካኑበትና የምናውቀው ስልት ሆኖ ሳለ ወያኔ የቦረና ተወላጅን አሰርኩና መለጠኝ ብሎ ለነዲማ ኖጎ ናይሮቢ ልኮ አቅፈውት በኬንያ ያላቸውን በ800,000 ዶላር ጉቦ የገዙትን ጦር ሰፈር አውቆ ለወያኔ መረጃውን ሰጥቶ ሰፈራቸውን ወያኔ ኬንያ ምድር ሞያሌ አካባቢ በማታ ገብቶ ድምጥማጡን አጥፍቶታል። በዚህ ጦር ሰፈር የነበረው የኦነግ ቡድን ወደ አገር የተላኩ 2 የኢዲሃቅ አባሎችን በመንገድ አግኝቶ አማራ ብሎ እንደረሸናቸው በማንሳት አመራሩን ዲማንም መክሰሳችን ይታወሳል። ጃተኒያሊ የተገደለውም ሀየሎም የላከለትን ኦነግ ነኝ ባይ ቡዮ የተባለውን ሰርጎ ገብ አምኖ እንደሆነም አረሳንም። በትግል ተመክሯችን ደርግን ሸሽተው ተሰደዱ በሚል ሰርጎ ገቦችን ሶማሊያ ወደ ኢሃፓም ልኮ ነበር። ወያኔም እስረኛ በማድረግ የህዝብን አመኔታ ለማግኘት ምናምን ቴክህደቱ የተባለውን ለወር አስሮ ማንዴላ አሰኝቶ ቅንጅትን ሊያፈርስላቸው የተጠቀመበት ሲሆን እስከዛሬም ሊያገለግላቸው ቀጥረኛቸው አድርገውታል። ወያኔዎች ትግሬዎች ወደ መጡበት ይመለሱ ብሎ በአደባባይ ተናግሮ ለወያኔ የተጠቀመው ሰውዬም የወያኔ ሰላይ ቀጥረኛ ለመሆኑ ለቅንጅቶችም በጊዜ አፍራስበን እንደነበርንና እንዳልነው ሊጋለጥም ችሏል። ከኔ በላይ ጸረ ወያኔ ብቻ ሳይሆን ጸረ ትግሬ የለም በሚል በጅምላ የህዝብን ጥላቻ የሚያቀነቅኑትን ከጅማሮ በጥርጣሬ አይተንና መርመረናቸው አዛዣቸው ቀጣሪያቸው ማን እንደሆነም ያጋለጥነው ከዚህ በመነሳት ነው። ኢሃፓም እኮ ሰርጎ ገቦችን ሲልክ ጸረ ድርጅት እንዲሆኑ አድርጎ ነው። በዚህ መልክ ደርግም እነሱንም ዘረኞቹንምና ሁሉንም አንጃ ግራንጃ ማጀባችን ከቶም ሚስጥር አይደለም። የድርጅት ስራ ሌላኛው ገጽታ ድርጅትን ቀድሞ ነክቶ በሚስጥር መከላከል የሚለው መርህ ነው። ሆኖም ግን የአሜሪካ ሰላዮች ሰርገው ገብተው ቢያንስ 1-2-3 እንዳመለጡና አሁንም የሹሞቹ ተላላኪ ሆነውና ተመሳስለው ሊያፈርሱን እየጣሩ መሆናቸውን መናገርም ይኖርብናል። በሰሞኑና ወያኔ ግማሽ ጎን ወደ መቀለ ከሄደ ጀምሮ የምናየው በጥብጥ የወያኔ ሴራ ለመሆኑ ምንም ጥርጥር የለውም። ለአመታት ሲዘጋጅበት ሲዶልተው የቆየ ነው። በቅርቡም ገርባዎችን ጠርቶ ካራውን ሳልሳል አድርጎታል። በቀማንቱ ቤኒሻንጉሉ ሊጠቀም ባሴራው ልክ ከአማራው ከደቡብም ቅጥረኞቹን አሰማርቷል። ጸረ ወያኔ መስለው የሚያገለግሉት አሉ። አማራ መስለው ኦሮሞውን የሚያጠቁ የኦሮሞ ስም ይዘው አማራውን የሚወነጅሉ እስላም መስለው ክርስቲያኑን ክርስቲያን መስለው ሙስሊሙን የሚተናኮሉ ቤተምነቶችን የሚያቃጥሉ የሚያፈርሱ አሉ። ከ40 በላይ ቤተክርስቲያንን አፍርሰው ያንድነት ጉዳይ ከተወንም ሳይነሱ አሁንም አንድ መስጊድ ከፈረሰ ኢትዮጵያ ትፈርሳለችን መፈክር ማቀንቀን ብቻ ሳይሆን የሳውዲን ባንዲራ የሚያውለበልቡልን በዚያ እርኩስ ወያናዊ ተልእኮ የተነሳ ነው። ምን ያህል የአረብ ዶላር ቢፈስ የኢትዮጵያ ህዝብ በሃይማኖት ላይ ከፋፈል ዘረኞቹ ወዳን ከፍተኛ ትግል እያካሄዱ ናቸው። ይህን ሁኔታ በመሰረቱ ያባሰው አገዛዙ ነው። ጽንፈኞችን አጥፎና ደግፎ ዘር ሲያጸዱና ቤተክርስቲያን ሲያቃጥሉ አላየሁም ብሎ ሸፍኖላቸው ምንም ህጋዊ እርምጃን አልወስድም ብሎ በመቆየቱ ይህን መሰል ወንጀል አያስቀጣም በሚል የተቀሰቀሱ መኖራቸው ግልጽ ነው። አሁንም ሳይዘገይ በሁሉም ወንጀለኞች ከወያኔና ባለምንጫዎቹ ጀምሮ ህጋዊ እርምጃ መውሰድ ይጠበቃል። ዘርና ሃይማኖትን ማጥፋት እንችላለን ብለው በጠራራ ፀሐይ መቃዠት የያዙትን ካልቀጣናቸውና ካላሳፈርናቸው መዘዛቸው አስከፊ መሆኑ አይቀርም። ወያኔን አውቀነዋልና ቀደም እንዳልነው ራሱ ቦምባ ፈንድቶ ሌሎችን ሲወነጅል እንደተረዳነውም አሁንም በህዝብ ከፋፋይ ሻጥሩ ቀጣይ እንጂ አደብ የሚገዛ አይደለም። በዚህም ሁሉም ጽንፈኞች ተባባሪዎቹ ናቸው፣ ወደዱም ጠሉም። በጠብጥና የኢትዮጵያ መዳከም እርስ በርስ መባላት ጮማ ቆረጣ ነው ያሉት አረብ አገሮችም በተለይ ካታር፣ ሳውዲ፣ ኤሚሬትስ ብዙ ገንዘብ በማፍሰስ ላይ ናቸው። አልሻሻል ያለችው አሜሪካ በኢትዮጵያም በመላውም ሶስተኛው ዓለም አሁንም በጥፋት ጎዳናው ላይ ናት። ብዙ ሐሰተኛ ነብዮች ተነስተው ብዙዎችን ያስተታሉ እንደተባለው ፈረንጆች አስተናግተው የሰጡንን ዘረኛ ሙሴ መጣለድ ብለን ተቀብለን ለመወናበድ ቻል። ዛሬ አቆ ግልጽ ሆኖ ባለበት ግን ሹሙን በመደገፍ የሚደርቁ ባሳዛኝ ደረጃ የተደናገሩና የነገሮች አቅና አቅሜ ተፋባቸው አለም ከርሷደሮች ናቸው። ይህ አይነት መጃጃል ግን አገርን ሊያስነጥቅ ስለሚችል ሊፈቀድልን የሚችል አይደለም። እኛ ያለችን አገር ኢትዮጵያ ብቻ ናት። እነሱ መቀሌ፣ ትግራይ ትግሪኝ፣ ኦሮሚያ ምናምን የሚሉት ያላቸው ይመስላል። ካልሆነላቸውም ወደ ስደት አገራቸው ላጥ ይላሉ። ስንቶቹ ናቸው ኢትዮጵያ አገራችን ካሉ በኋላ ፓስፖርት ቀይሩ ሲባሉ እሱ አዋጣንም ብለው ወደ ባዕድ አገር ሲሮጡ የተነሱት? ድንቄም አገር ወዳድነት፣ ድንቄም ለኢትዮጵያ መቆም። ማን ነው አገር ወዳድ፣ ማን ነው ኢትዮጵያዊ የሚለውን በጥራት ማወቅ ያስፈልጋል። ቡከን ካንቱን ሁሉ መሪ ቴዎድሮስ፣ በላይ ዘለቀ፣ ምኒልክ፣ አብዲሳ አጋ ወዘተ ይያሉ ማሞካሸት ጥይት ሲጮህ የሚርበተበቱትን የጦር የትግል መሪ ማለት ሳይውል ሳይቆይ ማንነታቸው የሚጋለጠውን መሬት አስከባሪና አስመላሽ ብሎ መመጻደቅ ዳደጋ ያጋልጣል። መኖሪያ ቤቴ ሙዚየም ይሁንልኝ ያለውን የወያኔ ካድሬ ያስታውሷል። መሳሳት የሚተበቅ ቢሆንም ጣላተን ልናውቀው በቂ መረጃ ይያለ እየተነገረን አንሰማም ብለን ነጋጠባ ሊጫወቱብን መፍቀድ ከባድ ስህተት ነው። ወንጀልም ቢባል ይገባዋል። ጣላቶቻችንን አውቀን እንዋጋቸው። ለወያኔ ሴራ ሰለባ አንሁን። ሁሉንም ጽንፈኞች እንታገላቸው። ድል ለኢትዮጵያ ሕዝብ።
Thank you.
የሰኞ ጥቅምት 2 ቀን 2013 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ በደም የተለሰነ በውሸት የተገነባ አገዛዝ የኮሎኔሉ አገዛዝ በጌቶቹ መካሪነትና አዳናቂነት ታጅሎ የተሰየመብን በመሆኑ የቀጠፉትን ሁሉ እስከዛሬ ባለም ሁሉ በመደጋገም ኮሎኔሉ ያልሆነውን ሆነ የማያውቀውን አውቋል ለህዝብና ለሀገርም ጠቅሟል ብለው እያፏጩለት ነውና ደግመን ደጋግመን ማንነቱን ሳንታክት ማጋለጥ የግድ ሆኖብናል እንደ ተረዳነው ደግሞ የምንለውን እያዳመጠ ግብዝነቱም እየተነካ በተደጋጋሚ በይሃፓ ላይ በሐሰት መዝመቱን ለምዶ ስለሚገኝ ይውጣልህ ብለን ማንነቱን ማጋለጥ መከጠራችን አይቀሬ ሆኖ ይገኛል ሐቁን እንድገመው ኮሎኔሉ እንኳን ጠቅላይ ሚኒስትር በሚል በመንደር ቀበሌ ኃላፊነት ደረጃ ማንንም አልመረጠውም የህዝብ ተወካይ አልነበረም አሁንም አይደለም ኮሎኔሉ ወደ ስልጣን የመጣው የህዝብን ትግል ያጠናከረ ሊያስቀጥል ሳይሆን ፍርዓቱን ከወድመት ለማዳንና የባዕዳንን ፍላጎት ለማሟላት ብቻ ነው ከመነሻው የህዝብን የሽግግር ፍላጎት ረግጦና በእብሬት እኔ አሻግራቸዋለሁ ብሎ ቀልዶብን የወያኔን ከይሲ ህገ መንግስት አላስነካም ብሎ የፎከረም ነበር ባዕዳኑ በአሜሪካ መሪነትና አዘጋጅነት በዚህ ሂደት የሚያጅቡትን መልመለው ያዘጋጁለት ሲሆን አማካሪዎችን ለግሰውት በዓለም አቀፍ ደረጃም ቅጥረኞቻቸው በሐሰት ፕሮፓጋንዳ እንዲያጅቡት አድርገዋል ስለዚህ ከመነሻው ተክለሰብእናውን ያራገቡ ሲሆን ዛሬም ደጋግመው የሚያሰሟቸውን ፋይዳቢስ እርምጃዎችም መጥቀስ ይቻላል በሺዎች የሚቆጠሩ የፖለቲካ እስረኞችን ፈታ የሚለው ቅጥፈት የወያኔን ጸረ ህዝብ አዋጆች ሻረ የሚለው ልፈፋ ውሸት አገር እንዳይገቡ የተባሉትን ድርጅቶች ሁሉ ወደ አገር አስገባ የፈረንጆቹ ቅጥረኞችን የሻቢያ መጋዣዎችንና ዘረ ጽንፈኞችን ጠርቶ ኢትዮጵያን ሊጎዳ አቀፈ እንጂ እነ ይሃባን ህጋዊነት ላለመስጠት በይፋ ከልክሎ ተልካሻ አንጃዎችን በድርጅቱ ስም ሊተክል ሊያሰራ ሊጠቀምባቸው ነው የጣረው ይህን ሀቅ ግን በአዳኑ ደብቀው አንድም የቀድሞ የፖለቲካ እስረኛ በእስር እንደማይገኝ አስመስለው ሲለፍፉለት እስካሁን ዘልቀዋል ለስልጣን ከመብቃቱ በፊትም ቢሆን የታጨው ኮሎኔል ለኢትዮጵያ እንደማይበጅ የገለጸ ሲሆን በተጨባጭም ባጭር ጊዜ ማንነቱን ሊያይ አይኑን ለከፈተ ግልጽ ነበር ዘረኝነቱም ሊደብቀው ቢፈልግም የሚደበቅ አልሆነም ተሯሩጦ ወያኔዎችን ባራርሳና ጋቢሳዎች በየርከኑ ተካ ጽንፈኞቹን በክብርና በደማቅ ተቀብሎና ሁርለቆ ሲያስፈነጭ ያደሩለትን ባንዳዎች ግን ኢትዮጵያ ያሉትን ቁንጫው ደሞላበት ሆቴል መወርወሩንም ሁሉም ታዝቧል ወደ ጌዲዮ ማፈናቀልና ቡራዩ ግድያ መንደርደሩም የተጠበቀ ነበር ሊባል ይችላል ወንጀል ሲፈጸም አላየሁም አልሰማውም ብሎ ለጽንፈኞቹ ከለላ መስጠቱንም ቀጥሎበት እስከዛሬ አለ ምን የረባ ተግባር አከናወነ ቢባል መልሱ ምንም ወይም ቁም ነገር የሚል አይደለም ህዝብ በረሃብና በፍጅት ሲያልቅ ተማሪዎች በራሱ ጽንፈኞች ታግተው ደብዛቸው ሲጠፋ ፍጅት እየተጠናከረ ሲሄድ ዛፍ አበባ እንትከል መኪና ነጂ ሹፌር ልሁን ለኢሳያስ ላጎብድድ እንጂ የህዝብን ፍላጎት አሟልቼ ኢትዮጵያን ልታደግ ለሰኮንድም አልመጣለትም ያገዛዙ መለያዎች ከባህር ወጣን የሚሉ አማራን ቁማር በላ ነው የሚሉ ኡማና መገርሳዎች ናቸው የኮሎኔሉም ጥራዝነት ተቀነት በአደባባይ እየተሰጣ በሌ ያሉት ሐሰት መሆኑ በየጊዜው የተጋለጠ ሲሆን ሩዋንዳም ኡጋንዳም ኖርዌይም የተሰጠው ሽልማት የአሜሪካና ረቦች አሽከርን ለማሻሻት መሆኑ ከማንም ሊሰወር አልቻለም በኢትዮጵያ ለውጥ መጣ ብለው ነጋ ጠባብ ያደናግሩለትም ይህ ነው የሚባል ለውጥ እንዳልመጣና ግደይ ባቤቤ መተካቷ በስተቀር እንደ ቀለዱብን የሚታወቅ ነው የደርግ ወያኔ የኦህዴድ ካድሬ ሴቶችን መሾም የሴቶችን መብት ማስከበር እንዳልሆነም ተጋልጧል አዲስ አበባንና ሌሎች ከተሞችንም ኦሮሞን እናደርጋለን በሚል የተጀመረው ረብሻና ግድያ ያመጣ እንጂ የሚጠቅም አለመሆኑ ታይቷል። በቋንቋና ራስ አስተዳደር መስክ ነገር አለመሆን አበሻክተውታል እንጂ የጭቆኑ ህዝብ መብት ከቶም አልተረጋገጠም። የኮሎኔል አስገዛዝ የቄሮ መንጋ ወኪል ተወካይ ሆኖ የቆየ ሲሆን ምን ቢያወናብድም የሰፊውን ኦሮሞ ህዝብ ድጋፍ ሊያገኝ ይችላል አይደለም። ኮሎኔሉ እውነቱን ነገር ከተባለ ይቆመው ለራሱ አምባገነናዊ ስልጣን ነው እንጂ ብልጽግና ገለመሬው ጭምብል ብቻ ነው። የወያኔ እርኩስና ዘረኛ አገዛዝ ተወግዶ ለህዝብና ለሀገር የሚበጅና ሁሉንም አግባብቶ ለማቀፍ የሚችል የሽግግር ሂደት እንዳይኖር ለፈለጉት ባዳን መሳሪያ ሆኖ ህዝብና አገር ላይ ክህደትን የፈጸመ ሰው ነው ኮሎኔሉ። የወያኔ መዘዘኛ ህገ መንግስት ተብዬ ሰነድ እንዳይሻርም እንቢ ብሎ የተገተረ ጋሬጣ ነው ኮሎኔሉ። ሌላ ዘረኛ አገዛዝን የጫነብን ወንጀለኛ ነው ኮሎኔሉ። ህግና ስነ ስርዓትን የጣሰና ፍትሃዊ አስተዳደርን የተጻረረ ጸረ ዴሞክራሲ አምባገነን ነው ኮሎኔሉ። ብዙ ማለት ይቻላል። አቁን ደብቀው ቡችላቸውን አገር ያጠፋ ዘንድ የሰየሙብን ኃይሎች ጠብደሎችና ሀብታሞች ናቸውና ትግላችን የጸናና ቆራጥ መሆን አለበት። ኮሎኔሉ ማንነቱና ወንጀሉ እያደር ይበልጥ እየተጋለጠ ነውና ተጠናክረን ግዳጃችንን መወጣት ይጠበቅብናል። ዛሬም ለኮሎኔሉ ጥብቅና የቆሙ ግን የህዝብ ጎራ አባል በሉን የሚሉ አይነ ደረቆች አሉ። እነዚህን ከህዝብ ጎራ መንጥሮ አውጥቶ አጋልጦ ማስወገድ ያስፈልጋል። ህዝብን እየጎዱ ያሉት እነዚህ ጠማማዎችና ሸንካሎች ናቸውና መድረክ ሊሰጣቸው አይገባም። ጠመንጃችንን ለእብድ እሁድና በዓል ሰልፍ ሰርግ ተኩስ ማዋል ሳይሆን ጠላትን በመቋቋም ላይ እንዲያተኩር ማድረጋችን ይጠበቃል። ፈሪ ከፈሩለት ሲጀግን ብዙ ጊዜ ታይቷልና አውሬዎችን መመከት እንጂ ሊበላ የመጣን ጅብ መለማመጡ ምንም አይጠቅምም። ፍጅቱ ቀጣይ መሆኑን ተናግረንም ነበር። ባለመንጫዎቹ ተያዙ ከተባለ ብዙ ጊዜም ሳይቆይ ህዝብ በመተከል ቤኒሻንጉል ተፈሽቷል። ባለተራ ማነህ መጠበቅ አለበት። ብልሽትሽቱ ከስርዓቱ ካገዛዙ ነው። ገርባና መሐመድ ቢታሰሩ ኮሎኔሉና መሰሎቹ ከገለማው ስርዓታቸው ጋር እስካሉ ድረስ የህዝብ ፍጅት ቀጣይ ነው። ከጥግ ሆኖ ወያኔ ወደ ስልጣን ሊመለስ በመቃዠትና በቅጥረኞቹ አማካኝነት ህዝብን ማበጣበጥ ቀጥሏል። ከ50 ሺህ በላይ የፖለቲካ እስረኞች ዛሬ ስየል እየተቀበሉ ናቸው። ኮሎኔሉ ተቃዋሚዎቹን ገድሏል፣ አስገድሏል። የብሔር የመደብ ጭቆና ሰፍኗል። ሰብአዊ መብት ባያሌው ተጥሷል። የወላጆች እንባ በገፍ ይፈሳል። በኢትዮጵያ ያለው ሁኔታ ፈረንጆቹ ሊሉለት እንደሚጥሩት የህዝብ እርስ በርስ ብጥብጥ ሳይሆን በቄሮ መንጋ የተመካው አገዛዝና ሰፊው ህዝብ መካከል ያለ ቅራኔ ነው። ይህ ደግሞ የሚፈታው በካህዲዎች፣ ዘረኞች፣ አድርባዮች በሚያደርጉት የምርጫ ባልት ሳይሆን ህዝብ ተባብሮ አመጽ አካሂዶ ያለውን አገዛዝ ጥሎ በሁሉን አቀፍ ህዝባዊ ሽግግር ሲተካ ብቻ ነው። ዘረኛውን አገዛዝ ከነ ኮሎኔሉና ጭፍሮቹ በትግል እናስወግድ። መሰረታዊ ለውጥ በህዝባዊ አመጽ ኢትዮጵያዊነት ያቸንፋል። ምን
ነፍጠኛ አልከ እኮ ነፍጠኛ አሁንኝ ነፍጠኛ የዳር የድንበሬ ያገሬ ዘመኝ ከዚያም የነፍጠኞች ልጅ ነኝ ያጥንታቸው ፍላቅ የደማቸው ውጤት ሞቶ ያከበሯት የኢትዮጵያ ባለቤት በንብጥና በነፍጥ ልዩነቱን ሳታውቅ እነሆ እነሆ ግማሽ ሙት አመት ከተጣላካል የነፍጠኞች ልጅ ነኝ አራ እንኳን ከባንዶቹ አልተፈጠርኩ ያኔ ሁኔታዬ ነበር ከሃዲው ወያኔ ነጻነት የማያውቅ ሸክም ወዳድ ገኛ በገዛው ይምላል ሲነሳም ሲተኛ እኔ ልሙት ብሎ ጭራሽ አይነሳም የወራሪን የወራሪን ጫማ ይሻለዋል መታ ነጻ ነጻ ሁና ከሚያይ ውድና ታገሩ ለፋሽስቶች ግቢ ዋርድያ መሆን ነው ኩራትና ክብሩ ነጻነት የማያውቅ ሸክም ወዳድ ገኛ ለባሪያ ፈንጎች ሲጸልይ የሚኖር ሲነሳም ሲተኛ ያዋረደ መስሎት ይለኛል ነፍጠኛ አዎ ነፍጠኛ ነኝ ሸዋረ ግልግሌ የቋራው ፊት አውራሪ ወርቁ ኃይለ ማርያም ማሞ ጦና ዑመር ሰመተ አምርረው ብለ ቢትወደድ አዳነች ያጃካማ ጌሎ ነፍስ ተሸክመው ተዋግተው አዋግተው ወራሪን አባረው ባያስረክቡ አገር በየደረስንበት ውርደት ልብ ሆኖን እንዳለን ሀበሻ እንሳደድ ነበር ባለቤት እንዳጣ የገበያ ውሻ አሁ 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 ነፍጠኛ ነኝ ሀብተ ጊዮርጊስ ደናግዴ ባልቻ አባ ረግሶ እና አብርሃም ደሞ ጫ በላይ ዘለቀ አሉላ አባ ነጋ እምዬ ምኒልክ ጣይቱ ሁሉ ዘር አይደረሰና ጅግናው አብዲስ አጋ ከአራቱም ማዕዘን በኢትዮጵያ አርበኞች በነዚያ ነፍጠኞች ነፃ ባንወጣ ሁነን እንኖር ነበር ከማጋጎዣ አህያ እናገኛ ገንበጣም ጎባጣ አዎ ነፍጠኛ ነኝ በንፍጥና በነፍጥ ልዩነቱን ሳታውቅ እነሆ እነሆ ግማሽ ምዕተ ዓመት ከተጣላ ካልክ አዎ ነፍጠኛ ነኝ በአራቱም ማዕዘን ዘር ሃይማኖት ሳይሉ እነዚያ ነፍጠኞች የኢትዮጵያ አርበኞች በባዶ እግራቸው ጋር ሸንተረሩን ተራራ ሰንጥቀው ባኖራት ኑሮ ኢትዮጵያን አኩርተው ሰንደቋን አልብሰው እንዳለ አበሻው በጀርባው ላይ አዝሮ መቀመጫ ወንበር እነ ሲኞር ሲኞሪታን ጧትና ማታ ጩኖ ያጓጉዝ ነበር እኔ በነፍጥና በንፍጥ ልዩነቱን ሳውቅ እነሆ ግማሽ ምዕተ ዓመት ከተጣላ ካልክ ያሳፈረ መስሎት ክብሬን ያዋረደ ነፍጠኛ ነኝ ለኛ ለታሪክ እየናደ አዎ ነፍጠኛ ነኝ አዎ ነፍጠኛ አዎ ነፍጠኛ ነኝ